ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ነበር። በወጣትነት ዘመናቸው በሕክምና ስራ ከዚያም በመምህርነት አገልግለዋል።
ይርጋ ጨፌ ጤና ጣቢያ ያን ጊዜ ጌዶ አውራጃ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው። እዛ አካባቢ አንድ አመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን የመቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ።
አቶ በቀለ ገርባ ከማህበረሰብ አገልግሎት ወደ ፖለቲካ እንዴት እንደገቡ በጋቢና ተሳፍረው ያጫውቱናል። ተከታዩ ዘገባ ደግሞ በዚህ ሳምንት በአዲስ አበባ አመታዊ የጉማ የፊልም ሽልማት በብሔራዊ ቲያትር ተካሂዷል።
ልናገር ስሚቱ ዝናም የቱ ይሻል ዘሪቱ ከበደ
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ አባላት አስታወቀች። በአፍሪካ ቀንድ ጉብኝት በማድረግ የሚገኙት አራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አምባሳደሮችን በአዲስ አበባ ተቀብለው ያነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ ወይዘሮ ሂሩት ዘመነ ጥቅስ የኤርትራ መንግስት ቀደም ሲል ካለው ባህሪ ለውጥ ባላመጣበት ሁኔታ ማዕቀቡን የማለሳለስ ጉዳይ በአካባቢው ተጽዕኖ ይኖረዋል ሲሉ መናገራቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ለኢትዮጵያ ዜና አገልግሎት ተናግረዋል። ይህንን ቃላቸውንም ለአሜሪካ ድምፅ ሬዲዮ አረጋግጠዋል። የኤርትራ መንግስት ከዘጠኝ ዓመታት በፊት የተጣለው የዓለሙ ድርጅት ማዕቀብ ህጋዊም ሆነ ምክንያታዊ ማረጋገጫ የለውም ሲል በተደጋጋሚ ማዕቀቡ እንዲነሳ ሲጠይቅ ቆይቷል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ ለ72ኛው የተባበሩት መንግስታት ድርጅት ዋና ጉባኤ ባሰሙት ንግግር ማዕቀቡ ጥቅስ ሚዛናዊነትና ፍትህ የጎደለው በመሆኑ ሊነሳ የሚገባው አሁንም በሀገራቸው ላይ መቀጠሉ ደግሞ ፋይዳ የሌለው ውሳኔ መሆኑን አስረድተዋል። የተባበሩት መንግስታት ድርጅት በሶማሊያና በኤርትራ ላይ የጣለው ማዕቀብ የጦር መሳሪያ፣ በኮሚቴው የተጠቀሱ ግለሰቦች ላይ ጉዞና ትራንዚት እንደዚሁም የንብረት ማንቀሳቀስ እገዳዎችን ያካትታል።
ከአንድ ሳምንት በላይ ለሆነ ጊዜ ተቃውሞ ሲካሄድ ከቆየ በኋላ የኢትዮጵያ የማዕድን ሚኒስትር አደገኛ ኬሚካሎችን እየለቀቀ ነው የተባለውን በሀገሪቱ ደቡብ ክፍል የሚገኘውን የወርቅ ማዕድን ትላንት ለማገድ ወስኗል። ኩባንያው የታገደው ሕዝቡ በጠየቀው መሰረት ነው ሲሉ የኢትዮጵያ የማዕድን የፔትሮሊየምና የተፈጥሮ ጋዝ ሚኒስትር ቃል አቀባይ ባቻ ፋጂ ትላንት ማታ በመንግስት ሚዲያ ተናግረዋል። እርምጃው በአጽሮት ሚድሮክ የተባለው የሙሐመድ የዓለም አቀፍ ልማት ጥናትና ድርጅት ኩባንያዎች ቢያንስ በጊዜያዊ መልክ ስራውን እንዲያቆም ያደርጋል። የወርቅ ማዕድኑ ኩባንያ በሚገኘው በሻኬሶ ከተማና ለገደምቢ ወንዝ አጠገብ መሆኑን ተገልጿል። በሚድሮክ አሰራር ላይ ነጻ ምርመራ ተካሂዶ ባለድርሻዎች ሁሉ በምርመራ ውጤት ከተስማሙ ስራው ሊቀጥል እንደሚችል ቃል አቀባይ ባቻ ፋጂ ገልጸዋል። የማዕድኑ ኩባንያ ባለቤት ቢሊዮነሩ ሙሐመድ ሁሴን አልአልሙዲ ሲሆኑ እንደ አውሮፓውያን አቆጣጠር ከ1990ዎቹ ዓመታት አንስቶ ይህ ድርጅት ሲሰራ ቆይቷል።
በኬንያ ስምጥ ሸለቆ መሬት ትናንት የአንድ ግድብ ውሃ ሞልቶ በመፍሰሱ ቢያንስ 47 ሰዎች ሞተዋል። ከግድቡ የፈሰሰው ጎርፍ ብዙ ቤቶችንና የንግድ መደብሮችን ጠራርጎ ወስዷል። ግድቡ ያለው ከናይሮቢ ሰሜን ምስራቅ 150 ኪሎ ሜትር ርቆ በሚገኝ ቦታ ላይ ነው።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የሚነጋገሩበት ቦታ ሲንጋፖር፣ ቀኑ ደግሞ እንደ አውሮፓውያን አቆጣጠር ሰኔ 12 ቀን መሆኑን አስታውቀዋል። ሁለታችንም ለዓለም ሰላም ልዩ ጊዜ እናደርገዋለን የሚል መልእክት በትዊተር አስተላልፈዋል። ትራምፕ ይህን ያሉት ከሰሜን ኮሪያ እስር ቤት የተለቀቁትን አሜሪካውያንን ከተቀበሉ በኋላ ነው። ቀዳሚዋ እመቤት ሜላኒያ ትራምፕ ጋር ሆነው የተፈቱት አሜሪካውያንን ለአጭር ጊዜ አነጋግረዋል። ለዛሬ ያዝንላችሁ አጠር ያሉ የሰዓቱ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ በሚገኘው ስቱዲዮአችን ተገኝተው ነበር። በወጣትነት ዘመናቸው በሕክምና ስራ ከዚያም በመምህርነት አገልግለዋል። ከማህበረሰብ ግልጋሎት እስከ ፖለቲካ ተሳትፎ ያላቸውን ጉዞ ከጽዮን ግርማ ጋር ባደረጉት ቃለ ምልልስ አብራርተዋል።
ቀድሞ እንግዲህ በ1970ዎቹ አካባቢ ነበር። ይሄ ረጅም ጊዜ ነው። 9ኛ ክፍል እንደጨረስኩ ወደ 10ኛ ክፍል እንደገባው የጤና ረዳትነት እድል አግኝቼ አንድ አመት ያህል ከሰለጠንኩ በኋላ ወደ ደቡብ ክልል ተመድቤ በእጣ ነው ያን ጊዜ በእጣ ደርሶኝ ይርጋ ጨፌ ጤና ጣቢያ ያን ጊዜ ጌዶ አውራጃ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው እዛ አካባቢ አንድ አመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን የመቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ። ከዛ በኋላ እንግዲህ ተምሬ ወደ ዩኒቨርሲቲ ተቀላቀልኩ ማለት ነው።
ስለዚህ ለአንድ አመትም ቢሆን ማህበረሰቡን አገልግለዋል። የት ነበር ግን የሚማሩት? የት ነው የተወለዱት? የት ነበረ የሚማሩት?
አዎ ትውልዴ ምዕራብ ወለጋ ቦጂ ድርመጅ የሚባል ወረዳ ውስጥ ነው እና የተማርኩት ግንቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። ከዛ በኋላ ባህር ዳር መብራን ኮሌጅ ተምሬያለሁ። ከዛ አዲስ አበባ ዩኒቨርሲቲ ተምሬያለሁ። ሁለተኛ ዲግሪ የሚወሰድኩት አዲስ አበባ ዩኒቨርሲቲ ነው። በኋላ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰርቻለሁ። ከዛ አዳማ መብራን ኮሌጅ ሰርቼ 1997 ከዛ 19 ያህል ሰዎች እንድንባረር ተደረገ። በግል አንድ ሁለት አመት ሌሎች ኮሌጆች ከሰራው በኋላ አዲስ አበባ ዩኒቨርሲቲ ተቀላቀልኩ። አሁንም እንግዲህ እስካሁን ድረስ ያለሁት እዛ ነው። አጋጣሚ ሆኖ አሁን ከስር ከተፈታውም በኋላ ተመልሼ ወደ ስራዬ እንድመለስ የሪኢንስቴት አድርገውኛል። አሁንም የአዲስ አበባ ዩኒቨርሲቲ መምህር ነኝ።
ወደ ፖለቲካው እንዴት ነው የተሳቡት? ምናልባት መባረሮ መገፋቶ ይሆን?
እንደሱም አይደለም። ምክንያቱም ፖለቲካ እኔ ብዙም ሁሉ ሰው ሊሳተፍበት ሁሉ ሰው የሚሰራው ስራ ነው ብዬ አላስብም። ለዛ የሚፈጠሩ ሰዎች አሉ። እኔ የተፈጠርኩት ምናልባት ለመምህርነት ነው የሚል እምነት ነው የነበረኝ። ስለዚህ ወደ ፖለቲካ መቀላቀል ፈልጌ አላውቅም። ነገር ግን አንዳንድ ጊዜ እንዲስተካከሉ የምፈልጋቸው ነገሮች ነገር ግን በየት በኩል ባደርግ ይሄን ነገር ማድረግ ይችላለሁ ብዬ በማስብበት ጊዜ የአንድ ፖለቲካ ድርጅት አባል መሆን አለብኝ ብዬ እያሰላሰልኩ ሳለሁ ጥሪ ተደረገልኝና ያን ጊዜ ከኦሮሞ ዴሞክራሲያዊ ንቅናቄ ኦፌዴ ነው የሚባለው ጥሪ ሲደረግልኝ እዛ ተቀላቀልኩ። ከዛ በኋላ ብዙም ሳልሰራ ወደ አመራር መጣሁ። ብዙም ሳልሰራ እንደገና ወደ ምርጫ ውስጥ ገባሁ፣ ተወዳደርኩ። በእርግጥ አሸንፍ የነበረ ተሸነፍክ ተባልኩና ያም ትንሽ ልህ ውስጥ ከቶኛል። ወደ ፖለቲካው ኢን ኤርነስት ገባሁ ማለት ነው። ከዛ ወደ እስር ቤት ነው የገባሁት። በእርግጥ ብዙ ሳልሰራ አጋጣሚዎች ብዙም አልፈቀዱልኝም አገር ውስጥ ሆኜ እንድሰራ። በእስር ቤት ነው አብዛኛውን ጊዜ ያሳለፍኩት ከፖለቲካ ህይወት።
የእስር ቤቱን ወደ ኋላ እንመጣበታለን። እዚሁ የመጀመሪያ ህይወቶ ላይ እንቆይና እንግዲህ መምህርነት በጣም ትልቅ ሙያ ነው። ማነጽ አንድን ዜጋ ማነጽ ነው እና እሱም ደግሞ ሲታዩ በእርግጥ የመምህርነት ዘመኑን አላየሁም፣ ግን ጥሩ መምህር የነበሩ ይመስለኛል። እና አሁን ከዛ በኋላ ሲንቀሳቀሱ እንደሆነ ያነጽኳቸው፣ ያስተማርኳቸው እዚህ ቦታ ላይ ደርሰዋል ብለው የሚያስቧቸው ወይም እንደዚህ አይነት ተማሪዎች አግኝተው ያውቃሉ ወይ? በዚህ የፖለቲካ ሂደት ውስጥ የሚታወሱ ተማሪዎች ያገኙታሉ? እርሱ ያስተማሯቸው
ፖለቲካ ውስጥ ብዙም ያገኘሁት ስለመኖሩ ብዙ ትዝ አይለኝም። ነገር ግን በእጅግ በጣም ብዙ በርካታ በሆኑ ትልልቅ ስራዎች ላይ የተሰማሩ ተማሪዎች ያሉ። አንድ ጊዜ አዳማ መምህራን ኮሌጅ ሳለው ቅዳሜና እሁድ አሰላ እናስተምር ነበር እና አሰላ ላስተምር ሄጄ እዛ ባረፍኩበት ሆቴል ሌሊት ድንገተኛ ህመም አጋጠመኝና ወደ አሰላ ሆስፒታል ሄድኩኝ። አሰላ ሆስፒታል ሲሄድ ከዛ ናይት ዲዩቲ ላይ የነበረው የኔ ተማሪ ነበር እና በጣም ደሳለኝ እሱም ጥሩ አድርጎ አስተናገደኝ ጥሩ አድርጎ ከመና አደረገልኝ በየርኩበት ቦታዎች ሁሉ ወደዚህ ወደ ዩናይትድ ስቴትስ እንኳን ስመጣ ማለት ነው ሁሉም ቦታዎች በጣም ትልልቅ ደረጃ ላይ የደረሱ አንቱ የተባሉ አሁን ከኔ ጋራ ዩኒቨርሲቲ ያስተማሩ ያሉ አልፎም አሁን ፒኤችዲ ከኔ አልፎው ማለት ነው አሶሲየት ፕሮፌሰር ላይ የደረሱ ልጆች ሁሉ አሉና ያ ነገር በጣም ደስ ይለኛል ያበረታታኛል የኔም ድካም የኔም ስራ ውጤት እዛ ውስጥ እንዳለና አንድ አስተዋጽኦ ያበረከትኩ አርጌ ራሴን ወስዳለሁ በጣም ደስተኛ ነኝ።
ስለዚህ ከገና ከተማሪነቶት ከህክምና ሙያ ወደ መምህርነት ሲመጡ አስተዋጽኦ ያበረከቱ ነው እዚህ ደረሱት የሚለውን ማሳያ ይሆናል። ወደ ቤተሰቡ ልመልሶ ስንት ልጆች አሉት? የትዳር ሁኔታውስ እንዴት ነው?
አግብቻለሁ ጥሩ ባለቤት አለችኝ ሐሳቤን የምትጋራ በሁሉም ነገር የምትደግፈኝ በዚህ በነዚህ በተለየ በዚህ በመከራ ጊዜያት በእስር ጊዜያት ውስጥ ከአዳማ አዲስ አበባ እየተመላለሰች በየቀኑ የምትጠይቀኝ ምግብ የምታቀርብልኝ የምፈልገውን ነገር ሁሉ ከኋላ የሆና የምትደግፈኝ ትግሌን የምትደግፍ ባለቤት አለችኝ። ልጆቼ አራት ናቸው። ሁለቱ አሁን ዩኒቨርሲቲ ጨርሰዋል። ሁለቱ ዩኒቨርሲቲ እየተማሩ ናቸው። የመጀመሪያ ሴት ልጅ ቦንቱ ትባላለች። ብዙ ሰው በሚዲያ ያውቃታል። በጣም ታጋይ ነች። እኔ ያለሁበትን ሁኔታ ለሚዲያ ታሳውቃለች። እኔ ያለሁበትን ችግር ሲገጥመኝ በጣም ቀድማ ትደርሳለች። በጣም ደፋር የማትፈራ በጣም ደንበኛ ታጋይ ነች ማለት ይችላል። ለነጻነት ያላት ክብር፣ ለነጻነት ዋጋ ለመክፈል ያላት ፍላጎት እጅግ በጣም ከፍተኛ ነው። የሥራዋን እንኳን ትታ የተሰማራችበትን ሁሉ ሥራ ትታ ነው እኔን ሁለት ዓመት ሙሉ ስትንከባከብ የነበረው። አሁን እኔ ከተፈታው በኋላ ነው ወደ መደበኛ ሥራዋ እንኳን የተመለሰችው። እና ሌሎቹም ልጆች እንደዚሁ ትግሌን ይደግፋሉ። ተማሪዎች ናቸው ሁለቱ አሁን ዩኒቨርሲቲ ላይ ያሉ። እና እግዚአብሔር ረድቶኛል። ጥሩ ቤተሰብ አለኝ፣ በቂ ቤተሰብ አለኝ። ወንድሞቼም በጣም ብዙ ናቸው፣ አገር ውስጥም ውጭም ያሉ አሉ። እነሱም በሙሉ የትግሌ ደጋፊዎች ናቸው። በሁሉ ነገር ያበረታቱኛል። ስለዚህ በእውነት እግዚአብሔር በብዙ መንገድ የባረከኝ ሰው ነኝ ማለት እችላለሁ።
ቦንቱ በቀለ እንግዲህ እኛም እናቃታለን። እርሶ እስር ቤት በነበሩ ጊዜ የተለያዩ ስለ እርሶ መረጃዎችን ስትሰጠን የነበረች ናት። በተለይ እስር ቤት ውስጥ የመብት ጥሰቶች ተከሰቱ ብላ ስታምን እንዲሁ ለእኛ ትሰጠናለች። ብዙ ጊዜ ልጆች በወላጆቻቸው በሚደርስ በደል ወይም ይደርሳል ብለው በሚያምኑ ጊዜ ቁጡ ይሆናሉ ወይም ቂም ይቋጥራሉ። እንደው ልጆቹን መጠየቅ ተገቢ ነው። በርግጥ ግን ልጆቹን ወክለው ልጆቹ አሁን እንዴት ነው? ቂም ቋጥረዋል? ተቆጥተዋል? ወይስ በምን ሁኔታ ላይ ናቸው? በእርሶ ላይ በደረሰ በደል በእስር ቆይተዋል ሁለት ጊዜ ለአምስት ዓመት ያህልና
ያው ትግል መሆኑን ነው የሚያምኑት። ትግል ደግሞ ዋጋ እንደሚያስከፍል ከመጀመሪያው ነው አውቀው ነው የገቡት። የመጀመሪያ ዕለት ወደዚህ ፓርቲ ስቀላቀል ሁሉንም ሰብስቤ አናግሬያቸዋለሁ። ወደ ፖለቲካ መግባቴ ነው ምን ታስባላችሁ ብዬ ስጠይቃቸው በሙሉ ነው የደገፉኝ። ስለዚህ ብዙ ችግር እንዳለ ይረዳሉ። እኔ የኔን ሀሳብ ሙሉ በሙሉ ነው የሚጋሩት። እኔ በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈላጊ ነው ብዬ አላምንም። ስለዚህ በእምነትም ደግሞ እምነታችን የሚያስተምረን ይቅርታን ነው። ለበደሉት ይቅር በሉ ነው። ቤተሰቦቼ በጣም ዲፕሊ ሬሊጂየስ ናቸው። ስለዚህ በዚህ ነገር ያምናሉ። በቀል የሚባል ነገር ወይንም ደግሞ እከሌ እንዲህ አድርጎናል ብሎ አንድም ጊዜ አያስቡም። እኔም አላስብም፣ አስቤም አላውቅም። በግለሰብ ደረጃ የበደለኝም አንድም ሰው ደግሞ የለም። ይሄ ስርዓት ነው። ስርዓቱ ደግሞ መቀየር ያለበት በትግል ነው ብዬ ነው የማምነው። ስለዚህ እንዲህ አይነት አስተሳሰብ በቤተሰብም በእኔም ውስጥ ምሬት የለም። ደስ ብሎኝ ነው የታገልኩት፣ ደስ ብሎኝ ነው የታሰርኩት። በጣም ደስ ብሎኝ ነው፣ ዛሬም ደስ ብሎኝ ነው የምኖረው። ከሌ በደለኝ ብዬ አንድ ደቂቃ እውነት ነው የምናገረው አንድ ደቂቃ አስቤ አላውቅም። ማንም የበደለኝ ሰው የለም። ስለዚህ በማንም ላይ ቂም የለኝም። ደስ ብሎኝ ነው ትግሉን የታገልኩት እና የኔን ቪዥን ደግሞ እነሱ ሼር ያደርጋሉ። በዚህም ደስተኛ ነኝ። ከልብ ከመነጨ ከእውነተኛ
ከአቶ በቀለ ገርባ ጋር ጽዮን ያደረገችው ቆይታ ከምሽቱ 3 ሰዓት ላይ በሚኖረን ዝግጅትና እሁድ ዕለት ይቀርባል። በሳምንቱ መጨረሻ ፌስቡክ አት ቪኦኤ አማሪክ ላይ ስለሚቀርብ እንድትከታተሉ ከወዲሁ እንጋብዛለን።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የዘሪቱን ሙዚቃ ነበር ስናስደምጣችሁ የነበረው።
አዎ፣ ዘሪቱ እንደዚሁም ሌሎች ፊልም ተዋናዮች እንደዚሁም የፊልም ሰሪዎች ማክሰኞ ምሽት በተደረገው ዓመታዊ የጉማ የፊልም ሽልማት በብሔራዊ ቲያትር
ተሸልመዋል። እና በዘንድሮ የጉማ የሽልማት ምሽት ለውድድር ከተመዘገቡት 41 ፊልሞች መካከል 22 ናቸው ለእጩነት የቀረቡት። ከነዛ እጩዎች ነው እንግዲህ 16ቱ ተሸላሚ ለመሆን የበቁት። ከዚህ ውስጥ ደግሞ ማን ተሸላሚ ሆኗል? በሙዚቃው የምናውቃት ማለት ነው።
ዘሪቱ
ናት። ልናገኛት ብዙ ደጋግመን ሞክረናል፣ አላገኘናትም። ግን ለብቻዋ እንግዲህ የሙዚቃ ህይወትና የፊልም ህይወት ምን ይመስላል የሚለውን ይዘናት እንመጣለን።
መልካም መስታወት። እንግዲህ የጉማ ፊልም ሽልማት አዘጋጆችና ጥቂት ተሸላሚዎችን ይዛለች።
ለአምስተኛ ጊዜ የተዘጋጀው ዓመታዊው ጉማ የፊልም ሽልማት ኢትዮጵያውያን የፊልም ባለሙያዎችን እውቅና ሰጥቷል፣ አበረታቷል። የጉማ መስራችና አዘጋጅ ዮናስ ብርሃነ መዋ በግሉ በርካታ ወጥ ፊልሞችን ለተመልካች አድርሷል። ስለ ዘንድሮ የጉማ ሽልማት ዝግጅት አብራርቶልናል።
የእጩነት ዘርፍ ብዛታችን 19 ነው። 19 ውስጥ አንዱ የህይወት ዘመን ተሸላሚ የሚለው ለውድድር የሚቀርብ ሳይሆን እንዲሁ እኛ መርጠን የምንሸልምበት ሲሆን 18ቱ ግን የውድድር ናቸው። በዚህ አመት ላይ ፓዛ፣ የእግዜር ድልድይ፣ ማያ፣ አጼ ማንዴላ የመሳሰሉ ፊልሞች ተወዳዳሪ ሆነዋል። ፓዛ በስድስት አሸናፊ ሲሆን የእግዜር ድልድይ ደግሞ በአራት አሸናፊ ሆኗል። ሌሎቹ አንድ ሁለት ዋንጫዎች ወስደው አሸናፊ ሆነ ተጠናቋል ማለት ነው።
የህይወት ዘመን ተሸላሚውስ ማን ሆነ? የዘንድሮ
ጋሽ ውብሸት ወርቅ አለማው ተሸላሚ ሆነዋል። እሳቸውም የዚህ በ40ና 50 አመት ውስጥ የፊልም የማስታወቂያ ፊልም ስንል የዶክመንተሪ ፊልምንም ጨምሮ እና ከሞሽን ፒክቸር ጋር በተያያዘ ትልቅ አስተዋጽኦ እና የረጅም ጊዜ አመት ስራ ያላቸው ናቸው። ስለዚህ ያንን አስመልክቶ ለእሳቸው የዚህ አመት ሽልማት ይገባዋል ተብሎ ወደ እሳቸው ተሸልመዋል ማለት ነው።
እንግዲህ መቼም የመረጣ ዘርፎች አሏችሁ ለእጩነት ስታቀርቡ ምን ምን አይነት ዘርፎች ነበር የነበሯችሁ በዘንድሮ?
በዚህ አመት አንድ አዲስ ካታጎሪ የአጭር ፊልም የሚል ካታጎሪ አስገብተናል። ስለዚህ ያሉን ካታጎሪዎችን ለምሳሌ ለማንሳት ምርጥ ፊልም አለ፣ ምርጥ ዳይሬክተር አለ፣ ምርጥ ዋና ተዋናይ፣ ምርጥ ሴት ተዋናይ፣ ሲኒማቶግራፊ፣ ኤዲቲንግ፣ ሜካፕ፣ ሙዚቃ፣ ሳውንድ፣ ስኮር፣ ረዳት ተዋናይ እና ተዋናይት፣ ተስፋ የተጣለበት ተዋናይ እና ተዋናይት እያለ 18 ፒስ እና በመጨረሻ የህይወት ዘመን ተሸላሚው ይሆናል ማለት ነው። አጭር ፊልም ጋር ደግሞ የተማሪ አጭር ፊልም የሚል ተጨማሪ ካታጎሪም አለ። በትምህርት ቤት ብቻ ላሉ ተማሪዎች እድል ለመስጠት ማለት ነው።
ከዚህ ቀደም የነበሩ ዳኞች አይደሉም አይደል? በየአመቱ የምታደርጉት ለዳኝነት የተቀመጡበት ዋነኛ ችሎታቸው ምን ይመስላል? እሱን እንድትነግረኝ ፈልጌ ነበር።
ዳኞች ባለፈው አመት የሚዳኙ የዛሬ አራት አመት የሚዳኙ ሊዳኙ ይችላሉ። እዛ ላይ ገደብ አንጥልም። ነገር ግን በየአመቱ ወደ ዳኝነቱ ሰፊውን የዳኝነት ቦታ የሚይዙት የዛኑ አመት የተወዳደሩ ፊልሞች ላይ ወይም አዳዲስ ዳኞች ላይ ያተኩራል የሚበዛው የድሮም ቢኖሩ ማለት ነው። ዋናው ነገር በኢትዮጵያ በሎካል ፊልም ፕሮዳክሽን እንቅስቃሴ ላይ ስራ የሰሩ መሆናቸው የመጀመሪያው መስፈርት ነው። አንድም ፊልም ይስሩ አስርም ፊልም ይስሩ እኩል እድል ኖሯቸው እንዲሰሩት እንፈልጋለን። ልክ እንደዚሁ በዚህ አይነት ስታንዳርድ ለሚቀጥለው ደግሞ አምስት አመት እንጓዛለን ማለት አይደለም። የዳኛ የመምረጫ መስፈርታችን ምን ምን ነጥቦች ታይተው ጀጅ መደረግ አለባቸው የሚል ማኑዋሎች አሉ ያዘጋጀ ነው አሉት ካታጎሪዎች በሙሉ። ስለዚህ አምስቱን አመት በዛ መንገድ ሄደናል። አሁን ደግሞ ከዚህ አመት በኋላ ለሚቀጥለው አምስት አመት ደግሞ የተሻሻለና ሞር ጠንከር ያለ ዳኛንም የመምረጫ እጩዎችን የመምረጫ አሸናፊዎችን የመምረጫ ሪኳየርመንት እየጠነከረ ይሄዳል።
በ2009 ዓ ም ለእይታ የቀረበው ታዛ የተሰኘው ፊልም በዘንድሮው የጉማ የፊልም ሽልማት በስድስት ዘርፍ ተሸላሚ ሆኗል። የፊልሙ አዘጋጅና ደራሲ ቅድስት ይልማ ባሳለፍነው ዓመት መባ በተሰኘው ፊልሟ በርካታ ሽልማቶችን አግኝታ ነበር።
ሰትና ዳሪክ እንዲኔ ነው። በትወና ዘሪቱ ከበደ፣ አማኑኤል አብታሙ፣ ያፌ ኮይኖች፣ ፍቅር ተደሳለኝ እና ሌሎችም ወጣትና አንጋፋ ተዋናዮች ተሳትፈውበታል። ተስፋዬ ወንድማገኝ በአርት ዳሪክ እንዲተሳትፎበታል። አስራት ቤታቸው እሱም ተሸላሚ የዚህ አመት አሸናፊ ነው። ሲኒማቶግራፊውም ከመሳይ ማሞ ጋር አብሮ ሰርተዋል። እንዲሁም የሌላ ያልጠቀስኳቸውን ባለሙያዎች አሉ።
ታሪኩ ምን ላይ ነው የሚያጠነጥነው ታዛ?
በ1982 ላይ ወደ ኋላ ተመልሰን የሰራ ነው። በደርግ ያለው ያኔ ኩባ በተማሩ ተማሪዎች ላይ እና ከኢትዮጵያ ማህበረሰብ ጋር የነበረውን የባህል ግጭት የሚያመለክት እና በወቅት የነበረውን ፖለቲካዊ ችግሮች ላይ የሚያጠነጥን ፊልም ነው።
ስድስት ሽልማቶችን በምርጥ የወንድ ተዋናይ፣ በምርጥ የሴት ተዋናይ፣ በሲኒማቶግራፊ፣ ሌላስ? አንድ ሁለት ሶስቱን ጠርቼ ልሻለሁ። እሺ፣ በጣም ደስ ይላል። እንኳን ደስ አለሽ። እንግዲህ በቀጣይ ምን እንጠብቅ?
እንግዲህ በቀጣይ አሁን በእግዚአብሔር ፍቅር እየሰራን ያለነው ስራ አለን። አሁንም ስራ ላይ ነን። እንግዲህ የተቻለን ሁሉ እንሰራለን። ምክንያቱም በጣም ሙያውን እንወደዋለን። ወደነው ነው የምንሰራው። ማለት ከዚህ ሙያ ውጭ ራሱ የምንኖር አይመስለንም።
በምርጥ ተዋናይነት አማኑኤል ነው ያሸነፈው እና ባለቤትሽ ነው ማለት የምትፈልጊው ነገር ካለ እድሉን ልስጥሽ።
አማን ከአክቲንግ በተጨማሪ ፕሮዲሰር ጭምር ነው። የታዛ ፕሮዲሰር ነው። ከያፌቴ ጋር ነው ፕሮዲስ ያደረጉ። ከምነግርሽ በላይ ለፍተውበታል። በጣም ሁለቱም በጣም ለፍተውበታል። በጣም ከባድ ስራ ነው። ምክንያቱም አንደኛ ዘመን ተሻግሮ ነው የሰርማ ነው። ተመልሰን አሁን ካለንበት ዘመን ተመልሰን የሰራ ነው። እንደዛ ስለሆነ በጣም ወጭም የነበረው ፊልም ነው። ከባድም ስራ ነበር እና በጣም ለፊል ፈተና ወቅቱ ነበረ። ፕሮዲስ እያለው ብመተወን በጣም ይከብዳል እና የእውነት በጣም ይገባዋል። በጣም ብዙ ጥንቀትም ነበረው። ትወናውን በጣም ተወሶታል። ለዳይሬክተር የሚፈልገውን ነገር አምስልኛል።
እሺ፣ እንኳን አብራችሁ ደስ አላችሁ ሁለታችሁም። በአሁኑ ጊዜ መቼም የፊልም ተመልካች ወረደ እየተባለ ነው የምንሰማው እና እንደዚህ ወጥ ፊልም ላይ በየሲኒማ ቤቶቹ የሚወጡትን ፊልሞች የሚመለከተው የህዝብ ቁጥር ምን ያህል ነው?
የፊልም ተመልካች ወርዷል። ስለዚህ ያው ሁላችንም ተጠያቂዎች ነው ስንል ከመንግስት ጀምሮ ሲኒማ ቤቶች ባለሙያውን ጭምር መንግስት ስለ ስለማይሰጠውም እንደ ሙያም ስለማይታሰብ ነው። እና በጣም የሚገርመው እኛ ሀገር ላይ አሁን የሚሰማኝ ስሜት ፊልም ከፍ ብሎ ወጥቶ እየወረደ እንደመጣ ነው የሚሰማኝ። የሚሰሩ ፊልሞችን ጥራታቸው ልክ እንደዛ። ያ ማለት ምንድን ነው? እንደ ጥር ቀረጥ እንከፍልበታለን፣ ገቢ እናስገባለን። ግን ለምን መንግስት እንደማይረዳው ዘርፉን አላውቅም። ይሄ በጣም ቢሻሻል ኦዲየንሶችን እየጨመሩ ባለ ጥሩ ፊልም የመስራት አቅም አለው ብዬ አምናለሁ። እና በቀጣይነትም በጣም ዘርፉን ማበረታታት እንዳለበት ነው እንጂ እንዲህ ሲኒማ ቤቶች ባለሙያዎችን ተበረታቱ እንዲሰሩ ብዬ አስባለሁ።
በዘንድሮ የጉማ ሽልማት በሲኒማቶግራፊ ዘርፍ ተሸላሚው ብስራት ጌታቸው ከዚህ ቀደም ሳራ ይፈልጋል፣ ፍቅርና ዳንስ፣ የእሳት ቀለበት፣ ሂሮሺማና በርካታ ሌሎችም ፊልሞች ላይ ብቃቱን አስመስክሯል። ባሳለፍነው ዓመት መባ በተሰኘው ፊልም በሲኒማቶግራፊ ሽልማትን አግኝቷል። ዘንድሮም ታዛ የተሰኘው ፊልም ላይ ባሳየው የፊልም ጥበብ ብቃት ተሸላሚ ለመሆን በቅቷል።
ዞሮ ዞሮ ሽልማቱ ባለሙያውን ያሳድጋል፣ ያበረታታል፣ የሰራ ሰው ሪኮግኒሽን ያገኛል እንደማለት ነው። ከዛ ሌሎች ስራዎች እንድታገኙ እድሎች ይከፍታል። ማንኛውም አክተር ሲያሸንፍ እንደ አክተር ትልቅ እድሎች ያገኛል በዚህ በውድድሩ እና ለእኛም በቃ ብዙ ስራ ይከፍታል፣ ለእኛም ጉልበት ይሆነናል። ዞሮ ዞሮ ትልቁ ነገር እሱ ነው።
በጠቅላላው ፊልም አሁን በኢትዮጵያ ያለበት ሁኔታ እንዴት ነው?
አሁን በአሁኑ ሰዓት ፊልም ከባድ ፈተና ላይ ነው ያለው። የእውነት ዛሬ እንደዚህ ደረጃ ይድረስ እንሻለን ምናምን እንጂ አስጊ ነገሮችም አሉበት። ፕሮዲውስ አድርጎ ማትረፍ ከባድ ነው በፊልም ኢቭን እንኳን በደንብ ለማሳየት አሁን በጣም ከባድ ደረጃ ላይ ያሉ ሲኒማ ቤቶቹም ጋር እንደገና ደግሞ የፊልሞቹን ጥራት ያደጉም ቢኖሩ የዛን ያክል ደግሞ ጥሩ ያልሆኑ ፊልሞች አሉ። እነሱ ደግሞ ያው የሚጎትቱ ናቸው የፊልሙን ኢንዱስትሪ። ግን ይህንን ፊልም እንኳን ስንሰራ ለማንም ጥሩ ክፍያ አልከፈለም። ግን በቃ ዛሬ ተሸልመንበት ምናምን ተደስተንበታል። ዞሮ ዞሮ መሸለም የሰራሽውን ስራ ውጤቱ ማየት ነው። ለእኔ ታየኝ በዛ ነው። ግን ፊልም ኢንዱስትሪው አስጊ ደረጃ ላይ ነው ያለው ለእኔ በእኔ እይታ ማለት ነው።
ራስ ወዳድ ያልሆናችሁ ለሌሎች የምትኖሩ ለትውልድ የምታስቡ በኢትዮጵያ ተስፋ ያልቆረጣችሁ ለሚረከባት ዜጋ ማንነት ጥራት ለምትደክሙ ጥቂቶች ግን ውዶች ወታደሮች ለእናንተ ነው።
የዛሬው ፕሮግራማችን በዚሁ ተጠናቋል። ጉማ ላይ ያሸነፋችሁ ወይም ተሸላሚ የሆናችሁ በሙሉ እንኳን ደስ አላችሁ፣
እንኳን ደስ ያላችሁ። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞቅቢል ያበረው ነው። ከሱሌ ታራዋሌ ከታላቁ ሱሌ ጋር በመሆን ነው የምንሰናበተው።
መልካም ምሽት።
ራዲዮ ሰገሌ አሜሪካቲ